Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድርጋውም እዚህ ጋቢና አብራኛለች።
ሰላም እንደምን አመሻችሁ። የዛሬው ሰኔ 22 2009 ዓመተ ምህረት የጋቢና ቪኦኤ ዝግጅታችን የኢትዮጵያ አየር መንገድ ኩባንያዎች በመንግስት ቁጥጥር ስር እያሉ ስኬታማ አይሆኑም የሚለውን አስተሳሰብ አሸንፏል ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናገሩ።
Today the national carrier has become the largest aviation group.
ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪካ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ካንጸባራቂ የሥራ ስኬት ጋር
ዘገባ አለን። በሌላ ዘገባችን ደግሞ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ ከሚኒስትሮች ምክር ቤት የተመራለት የሕዝብ ተወካዮች ምክር ቤት ረቂቁን ለሕግና አስተዳደር ጉዳዮች እንዲሁም ለከተማ ጉዳዮች ቋሚ ኮሚቴ መርቶታል።
የኦሮሚያ ክልል የሚያገኘውን ልዩ ጥቅም በሚመለከት የተዘጋጀው ረቂቅ አዋጅ ለፓርላማ ዛሬ ቀርቧል። ፓርላማውም በስፋት አንስቶ አንዳንድ ጉዳዮች ትኩረት አግኝተው በውይይቱ ጊዜ ወይም ደግሞ በህዝብ ውይይቱ ጊዜ ሊነሱ የሚችሉና ቋሚ ኮሚቴውም ሊያጠራ የሚገባቸው ናቸው ያላቸውን ኮንሰርኖቹን አንስቷል። ያው
የህዝብ ተወካዮች ምክር ቤት የህግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ናቸው ይዘናቸዋል።
ለ26 ወይም ከዚህ በላይ አመት የዋይ ሳይወጣ ቆይቷልና ምናልባት ያውሉ ረቂቅ አዋጅ እንዲሁ ጊዜን ለማራዘም የተወሰደ እርምጃ ሊሆን ይችላል። እንዲሁም በቅንነት ካየነው ደግሞ ህገ መንግስትን ማንበብ ያልቻሉና ህገ መንግስትን ያላነበቡ ሰዎች ረቂቁን ያወጡ ሊሆን ይችላል። ከዚህ አንጻር ከሁለቱ በማይሆነ
የህግ ባለሙያዎች በረቂቁ ላይ አስተያየት አላቸው ይዘናቸዋል። አጠር ላሉ የምሽቱ ዜናዎች ተመልሰን መተናል። ሌሎች ዘገባዎች ይኖሩናል። እንግዲህ ዋናውን ዘገባዎቻችንን በተመለከተ ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። አሁን ወደ መጀመሪያው ዘገባችን እናልፋለን። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ወደ ህዝብ ተወካዮች ምክር ቤት መርቶታል። ዛሬ ሰኔ 22 2009 ዓ.ም ተመረተ የተሰበሰበው ምክር ቤቱ ረቂቁን ለህግና አስተዳደር ጉዳዮችና ከተማ ጉዳዮች ቋሚ ኮሚቴ መርቶታል። ምክር ቤቱ ለእረፍት ሲዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት እንዲጸድቅ እንደማይደረግ አፈጉባኤ አባዱላ ለአባላቱ ተናግረዋል። ይህንን ዜና በተመለከተ ከዜናው በኋላ በሚኖረን ዝርዝር ይዘን እንመለሳለን።
ወደ ሁለተኛው አጠር ያለ ዜና ስናልፍ ዩናይትድ ስቴትስ የሚበዛው ህዝባቸው ሙስሊም ለሆኑ ለስድስት ሀገሮች የመግቢያ ቪዛ አመልካቾች አዳዲስ ደንቦችን ስራ ላይ ልታውል ነው። በአዲሱ ደንብ መሰረት አመልካቾች ቪዛውን ለማግኘት አሜሪካ ውስጥ ከቅርብ ቤተሰብ ወይም ከንግድ ድርጅት ጋር ግንኙነት ሊኖራቸው እንደሚገባ ተጠቁሟል። ይፋ ያልተደረገው ነገር ግን ትላንት ረቡዕ አሶሺየትድ ፕሬስ እና ሮይተርስ ያገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬብል ከሶማሊያ፣ ከሱዳን፣ ከሊቢያ፣ ከኢራን፣ ከሶሪያ እና ከየመን የአሜሪካ መግቢያ ቪዛ ማግኘት የሚያመለክቱ ሰዎች የዩናይትድ ስቴትስ ኤምባሲዎች እንዴት እንደሚያስተናግዷቸው ዝርዝር መመሪያ አውጥቷል። የቪዛ መልካቾቹ ወላጅ፣ ባለቤት፣ ልጅ፣ ከ18 ዓመት በላይ የሆነው ወይም የሆናት ልጅ፣ አማች፣ እህት፣ ወንድም ከነዚህ አንዱ ሊኖራቸው እንደሚገባ በአዲሱ መመሪያ ተዘርዝሯል። ለሙሉ ዘገባው በማታው ፕሮግራማችን እንመለሳለን።
በሌላ ዜና ደግሞ የኢራቅ ኃይሎች ዛሬ ሐሙስ ታሪካዊውን የሞሱል መስጂድ በቁጥጥር ስር መዋላቸውን ኢራቅ አስታወቀች። ይህ ስፍራ ከሶስት ዓመታት በፊት ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን የንግስናው ቦታ አድርጎት እንደነበር አይዘነጋም። ነውጠኞቹ ይህንን የ850 ዓመት ዕድሜ ያለውን ታላቁን የአልኑሪ መስጂድ 45 ሜትር ርዝማኔ ካለው ጣሪያ ጋር በ8 ወራት ውጊያ ወቅት እንዳልነበር አድርገው አውደ ማስተው ታውቋል። በዩናይትድ ስቴትስ መራሹ ጣምራ ሰራዊት የሚታገዘው የኢራቅ ኃይሎች የአየር ጥቃት ዋና ግብ እንደ አውሮፓውያን አቆጣጠር በ2014 በእስላማዊ ተዋጊዎች ቁጥጥር ስር የዋለችውን ታሪካዊቷን ጥንታዊት ምዕራባዊ ሞሱል ከተማ ጨርሶ ለማስወጣት የታቀደ ነው። ጠቅላይ ሚኒስትር ሃዲር አሊ አብዲ እንደተናገሩት መስጂዱን ማውደምና ማቃጠል የእስላማዊው ቡድን ሽንፈትን ያመለክታል ብለዋል።
በመጨረሻም በቀድሞ ታሳሪዎችና የየመን ባለስልጣናት መግለጫ መሰረት የተባበረው የአረብ ራቢጣ ተጠርጣሪ አሸባሪዎችን ከየመን ወደ አሰብ ኤርትራ ድብቅ እስር ቤት አዛውራለች። በቀይ ባህር ጠረፍ ላይ የሚገኘው ሚስጥራዊ እስር ቤት ሰቆቃና ግፍ በብዛት ይፈጸምባቸዋል ከሚባሉ በአካባቢው ከተቋቋሙ በርካታ የእስር ቤቶች መረብ አንደኛው መሆኑን አሶሺየትድ ፕሬስ የዜና ወኪልና ሂዩማን ራይትስ ዎች ያካሄዱት ምርመራ አጋልጧል። በሂዩማን ራይትስ ዎች ጥናቱን ያደረጉት ክርስቲያን ቤከር ላይ እንዳስረዱት የተባበሩት የአረብ ራቢጣና የየመን ሸሪኮች ታሳሪዎችን የሚመለከቷቸው በየመን የአልቃይዳ አሸባሪዎችን እየተዋጋች ያላችሁን የአረብ ራቢጣ ጥረቶችን ለማክሸፍ እንደሚንቀሳቀሱ ከባድ የሽብር ወንጀለኞች አድርገውት ነው። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዝግጅቶቻችን ልምራችሁ።
የካቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ የምሽቱን ዝግጅታችንን ነው። የኢትዮጵያ አየር መንገድ በመንግስት ቁጥጥር ስር ያሉ ኩባንያዎች ስኬታማ አይሆኑም የሚለውን አስተሳሰብ አሸንፏል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ አሁን ካለው ጋር ተዳምሮ በአፍሪካ ትልቁ የሆነውን የአየር መንገዱን የእቃ ማራገፊያና መጫኛ ጣቢያ ወይንም ካርጎ ተርሚናል ዛሬ መርቀዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አድርሶናል።
ዛሬ በተካሄደው የመረቃ ስነ ስርዓት ላይ እንደተገለጸው የኢትዮጵያ አየር መንገድ ወደ ሌላ አዲስ ምዕራፍ ተሸጋግሯል። በአዲሱ የእቃ ማውረጃና መጫኛ ጣቢያ ወይም ካርጎ ተርሚናል ግንባታ ምክንያት አዲሱን ተርሚናል የመረቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት እስከዛሬ የዘለቀውን የአየር መንገዱን እድገት አወድሰዋል። ይህንን ስኬትም የመንግስታቸውን የኢኮኖሚ ፖሊሲ ትክክለኛነት ለማሳየት ተጠቅመዋል። በርካታ የኢኮኖሚ ዘርፎች በመንግስት መያዛቸውን በተመለከተ የሚቀርበውን ትችት በማስተባበል
Today the national carrier has become the largest aviation group.
ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪካ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ካንጸባራቂ የሥራ ስኬት ጋር ስኬቱም በሀገሬ እንደዚሁም በአጠቃላይ በአፍሪካ ለሚገኙ በመንግስት ለተያዙ ተቋማት ማነቃቂያ ነው። በመንግስት የተያዙ ኩባንያዎች ስኬታማ አይሆኑም የሚለውን አመለካከት አሸንፋቸዋል። ነገር ግን ስኬታማ ይሆናሉ፣ የሚያስፈልጋቸው አመራር ብቻ ነው። ለዚህም አመሰግናለሁ።
ጠቅላይ ሚኒስትሩ በዚሁ ንግግራቸው አየር መንገዱ በልዩ ልዩ ዘርፎች ያበረከተውና ሊያበረክተው የሚችለው አስተዋጽኦ ከፍተኛ መሆኑን አመልክተዋል።
Today the AU summit, other international conferences, trade fairs.
ዛሬ የአፍሪካ ህብረት የመሪዎች ስብሰባ፣ ሌሎች ዓለም አቀፍ ጉባኤዎች፣ የንግድ ትርኢቶችና የተለያዩ ዝግጅቶች በኢትዮጵያ አስተናጋጅነት የሚካሄዱት በሀገር ውስጥ ባለ አስተማማኝ ሁኔታና የፓን አፍሪካ አየር መንገድ የሆነው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ከ95 ወደሚበልጡ መዳረሻዎች በሚያደርገው ያልተቋረጠና አስተማማኝ በረራ ምክንያት ነው። ለሙቀት መጠን መለዋወጥ የሚጋለጡ ምርቶችን ለማቆየት የሚያስችሉ የተለያዩ ክፍሎች ያሉት ይህ ዘመናዊ የእቃ ማራገፊያና መጫኛ ጣቢያ አሁን ካለው ተርሚናል ጋር በመሆን የውጭ ንግድ ዘርፉን ያሰፋል። በሀገራችን ኢንዱስትሪ መር የሆነ የኢኮኖሚ ትራንስፎርሜሽን ለማካሄድ ካላት እቅድ አንጻርም ስኬት ያስገኛል።
አዲሱ የእቃ ማራገፊያና መጫኛ ጣቢያ ወይም ካርጎ ተርሚናል አሁን ካለው ጋር ተዳምሮ በአመት 1 ሚሊዮን ቶን እቃ የማስተናገድ አቅም እንደሚኖረው ተገልጿል። ይህንን ያስታወሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም በዚሁ ግንባታ ምክንያት አየር መንገዱ ከቀደሙት ተርታ መሰለፉን ተናግረዋል።
What a great day for all of us at Ethiopian Airlines. And I think for all of us, citizens of this great nation.
በኢትዮጵያ አየር መንገድ ላለነውና የዚህ ታላቅ አገር ዜጎች ለሆነው በሙሉ ባደጉት በአምስተርዳም በሲንጋፖር በሆንግ ኮንግና በመሳሰሉት ካሉት ጋር የሚወዳደር ማራገፊያና መጫኛ ጣቢያ ምረቃን በማክበራችን እንዴት ታላቀን ነው። ይህ በአፍሪካ ትልቁ ማራገፊያና መጫኛ ብቻ አይደለም፣ በዓለም እጅግ ከላቁት አንዱም ጭምር ነው።
የአዲሱ ተርሚናል ሁለተኛ ምዕራፍ ግንባታ ሲጠናቀቅ ደግሞ አየር መንገዱ ተጨማሪ 600 ሺህ ቶን የማስተናገድ አቅም እንደሚኖረው ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዝግጅታችንን በአዲስ መልኩ ልናቀርብ ነው። ከሰኞ እስከ አርብ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት የነበረው ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በዋሽንግተን ሰዓት 1 ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው። እንግዲህ በቀጥታ በናይል ሳትና በአጭር ሞገድ በ19 እና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ናይል ሳትም በቀጥታ ይሆናል፣ በአጭር ሞገድም እንገኛለን። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ፌስቡክ ላይቭም የሚከታተሉን ላይቭ አድቪዮ አማሪክ ላይ ሊያገኙን ይችላሉ። በቀጥታ በዋሽንግተን ዲሲ አቆጣጠር 1 ፒኤም ላይ ኢትዮጵያ ደግሞ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፋቸው ዝግጅቶቹ ካለፏቸው ደግሞ ሁለት ጊዜ ደግመዋለን ዝግጅቱን። ከምሽቱ 12 ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል፣ እንደዚሁም ደግሞ ከምሽቱ 1 ሰዓት ጀምሮ እስከ 1 ሰዓት ተኩል ድረስ ያገኙናል። ይሄንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉት ነው።
በዚህ አጋጣሚ እንግዲህ ፌስቡክ ላይ ባት ላይን ገብቶ ሰብስክራይብ ያደርጉ ለነሱ ኖቲፊኬሽኑ ልብ ይሰጣቸው።
ሰብስክራይብ አድርጉ አት ቪኦኤ አማሪክ ላይ ጋቢና ቪኦኤ በቀጥታ የምትከታተሉት ዝግጅት ይሆናል። እንድትከታተሉ እንጋብዛለን። አስታውሱ ከምሽቱ 2 ሰዓት ላይ
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ለሕዝብ ተወካዮች ምክር ቤት መርቶታል። ዛሬ ሰኔ 22 2009 ዓ.ም የተሰበሰበው ምክር ቤቱ ረቂቁን ለሕግና አስተዳደር ጉዳዮችና ለከተማ ጉዳዮች ቋሚ ኮሚቴ መርቷል። ምክር ቤቱ ለእረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት በቀሪው ጊዜ እንዲጸድቅ እንደማይደረግ አፈ ጉባኤው አባዱላ ገመዳ ለአባላቱ ተናግረዋል። ጽዮን ግርማ በረቂቅ አዋጁ ላይ የተለያዩ ሰዎችን አስተያየት ጠይቃ ተከታዩን ዘገባ አጠናቅራለች።
ከ25 ዓመታት በፊት በወጣው የኢትዮጵያ ሕገ መንግስት ላይ በአንቀጽ 49 ንዑስ ቁጥር 5 የወጣው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ለሚዘረዝረው አንቀጽ ረቂቅ አዋጅ በሚኒስትሮች ምክር ቤት ተዘጋጅቶ ዛሬ ለሕዝብ ተወካዮች ምክር ቤት ቀርቧል። የሕዝብ ተወካዮች ምክር ቤት የሕግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ረቂቅ አዋጁ ለፓርላማ መቅረቡን በተመለከተ ማምሻውን ጠይቄያቸው ነበር።
የኦሮሚያ ክልል የሚያገኘውን ልዩ ጥቅም በሚመለከት የተዘጋጀው ረቂቅ አዋጅ ለፓርላማ ዛሬ ቀርቧል። ፓርላማውም በስፋት አንስቶ አንዳንድ ጉዳዮች ትኩረት አግኝተው በውይይቱ ጊዜ ወይም ደግሞ በህዝብ ውይይቱ ጊዜ ሊነሱ የሚችሉና ቋሚ ኮሚቴውም ሊያጠራ የሚገባቸው ናቸው ያላቸውን ኮንሰርኖቹን አንስቷል። ያው ቤቱ አሁን ምላሽና ጥያቄ በሚል መልኩ ሳይሆን አጠቃላይ በሂደቱ ላይ የሚወሰደውን መከተል ያለብንን ነገር የሚያሳዩ አስተያየቶች ከፓርላማ ከቀረቡ በኋላ ለቋሚ ኮሚቴ ተመርቷል። እንግዲህ ሂደቱ እስካሁን ባለው ለቋሚ ኮሚቴ መመራቱ ነው ያለው። ቋሚ ኮሚቴዎቹ ሁለት ቋሚ ኮሚቴዎች ናቸው፣ ለህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ በዋናነት እንዲሁም ደግሞ የከተማ ልማት ጉዳዮች ቋሚ ኮሚቴ የሚባል አለ እዛው ነው። ስለዚህ በጋራ እነሱ ደግሞ በተባባሪነት አብረን እንድንሰራ ነው የተመራው።
ምንድናቸው የተነሱት ሀሳቦች እዚህ ረቂቅ አዋጅ ላይ?
ወል እንግዲህ በረቂቅ አዋጁ ላይ የተነሱት መጀመሪያ በህገ መንግስቱ በዚህ አንቀጽ 49 ንዑስ ቁጥር 5 ላይ የተቀመጠ መብት አለ። በተለይ ኦሮሚያ ክልል የአገልግሎት አቅርቦትን ወይም ደግሞ የዚህ የተፈጥሮ ሀብት አጠቃቀምን እነሱን የመሳሰሉ ጉዳዮችን በተመለከተ እናም ደግሞ አዲስ አበባ በኦሮሚያ መካከል የሚገኝ ከመሆኑ አንጻር ሁለቱንም ክልሎች አዲስ አበባንና ኦሮሚያን የሚመለከቱ አንዳንድ ሀሳቦች ይነሳሉ ተብሎ ስለሚታሰብ መጀመሪያውኑ በህገ መንግስቱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በሚመለከት ያለው ልዩ ጥቅም እንደሚጠበቅ ነው ገመንግስቱ ያለውና ዘው ላይ ነው በዝርዝሩ በህግ ይወሰናል ስለሚል ያንን ለመዘርዘር ነው ዋናው የአዋጁ አስፈላጊነት። አሁን እንግዲህ ለአዲስ አበባ ከተማ እስካሁን ከተሰጡት ኃላፊነቶች በተጨማሪ የኦሮሚያን ክልል ልዩ ጥቅም በሚመለከት ያንን አካተው የያዙ ኃላፊነቶች በአዲስ አበባ ከተማ ላይ የሚጨምር ነው በአንድ በኩል። ሌላ ደግሞ ነዋሪዎቹ መብቶቻቸውና ጥቅሞቻቸው በአግባቡ በህግ በታወቀ መልክ ተከብረው እንዲቀጥሉ እዛ አካባቢ ተጨማሪ ጥቅሞች እንዲከበሩላቸው የሚያስፈልጉ በተለይ ከኦሮሚያ የኦሮሞ ተወላጅ ነዋሪዎችም አንጻር የሚመለከቱ አንዳንድ ነገሮችም ያካተተበት ሁኔታ ነው ያለው።
ህገ መንግስቱ ከተረቀቀ 25 አመት ሆኖታል የኦሮሚያ ልዩ ጥቅም የሚለው እዛ ላይ ተፈረና አሁን ለምንድነው ያስፈልገው በምን ምክንያት አሁን ሊመጣ ቻለ?
አሁን እንግዲህ የተለየ ምክንያት ያለ አይመስለኝም። አሁን ሁሉም በህገ መንግስቱ ውስጥ ዝርዝር በህግ ይወሰናል ተብሎ የተቀመጡ ነገሮች በሙሉ እስካሁን ሁሉም ህግ ወጥቶላቸዋል አላለቁም። እንደዚህ በሂደት የታየ እንዳስፈላጊነቱ ጊዜ የተወሰደ የወጡ ነው ያሉትና በእርግጥ በዚህም ጉዳይ ላይ ረጅም ጊዜ ነው ግን ደግሞ እኔ አክል አደናቃፊ ሁኔታዎችም እስካሁን ድረስ በህገ መንግስቱ ያሉትን ጥቅሞች እንዳይከበሩ የሚያደርጉ ልዩ ሁኔታዎች አልነበሩም። ግን አሁን የበለጠ ያስፈልገው አንዳንዶቹ በአዲስ አበባ ከተማም ይሁን በሌሎች በኦሮሚያም በኩል ያሉት አሁን ለምሳሌ አዲስ አበባ እየሰፋ ሲሄድ የሚፈጠሩ ከተለያዩ ከማህበራዊ ጉዳዮችም ጋር ተያይዞ በአገልግሎት አፈጣጥም የሚፈጠሩ ነገሮች እንደዚሁ ባለው አሰራር ነው እንጂ በህግ በሚያስገድድ ሁኔታ አይደለም እስካሁን ሲፈጸሙ የነበሩትና አንዳንዶቹ ነገሮች አስገዳጅ ህግ ኖሮ በዛውም የህዝቡም ጥቅም የተከበረ የሚሄድበት ሁኔታ ማመቻቸት አሁን በማስፈለጉም ጭምር ነው የተደረገው። በእርግጥ ረጅም ጊዜ ወስዷል ግን ያው ሌሎችም ያልወጣላቸው ህጎች አሉ፣ ዝርዝር ህግ ያልወጣላቸው ጉዳዮች አሉ ከሚለው አንጻር የተለየ ነገር ስላለ አይደለም።
በኢትዮጵያ በኦሮሚያ ክልል ባለፈው አመት ተቃውሞን ከቀሰቀሱት ምክንያቶች አንዱ የአዲስ አበባ ከተማ ማስተር ፕላን ረቂቅ ነበር። እናም ተያይዞ የወጣው የተነሳው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያነሳም ጭምር ነበር። በአዲስ አበባ ጠበቃና የህግ ባለሙያ የሆኑት አቶ በትሩ ዲባባ የህግ ትምህርታቸውን በመቀሌ ዩኒቨርሲቲ በሚከታተሉበት ወቅት የአጠኑት ጥናት የኦሮሚያ ክልል በአዲስ አበባ ላይ ያላትን ህገ መንግስታዊ ጥቅም አሁን ያለበትን ደረጃና ወደፊት በሚል ነው ጥናት የሰሩት። ረቂቅ አዋጁን በተመለከተ አነጋግሬያቸው ነበር።
ያው ረቂቁን የምናየው እኔ ጥናት ማንጻር ብቻ ሳይሆን ዋና መሰረት መሆን የሚችለው ህገ መንግስቱ የፌደራል ህገ መንግስት አንቀጽ 49(5) ላይ ያለው ድንጋጌ ነው። በህገ መንግስቱም እንደተመለከተው ሶስት ነገሮችን በግልጽ ዘረዝራቸዋል። የኦሮሚያ ልዩ ጥቅም ብሎ በአዲስ አበባ ያለውን በግልጽ ዘረዝራል። እነዚህም የተፈጥሮ ሀብት አጠቃቀም የሚል ነው። ከዚሁ ብንጀምር የተፈጥሮ ሀብት ማለት ከመሬት ጀምሮ የተፈጥሮ የሚባለውን በአዲስ አበባ ውስጥ የሚገኘውን ያካትታል ማለት ነው። ሁለተኛው የህዝብ አገልግሎት ግን በተመለከተ ይህም ሁለተኛ ልዩ ጥቅም ተብሎ በህገ መንግስቱ በግልጽ የተጠቀሰ ነው። የህዝብ አገልግሎት የሚባሉት እንግዲህ ትምህርት ቤት ሊሆን ይችላል፣ ጤና ተቋማት ሊሆን ይችላል፣ እንዲሁ ብዙ ልዘረዘር ይችላል። በዚህ ላይ ሶስተኛ የጋራ አስተዳደር የሚል አለ፣ ጆይንት አድሚኒስትሬሽን። በዚህ ላይም ትኩረት ልሰጠው የሚገባ አስተዳደር የሚለው ቃል ራሱ ዲፋይን መደረግ አለበት። አስተዳደር ማለት ሶስት የመንግስት ስልጣንን ያካተተ መሆኑን፣ ዳኝነት ስልጣን፣ ህግ የማውጣት ስልጣን፣ ህግን የማስፈጸም ስልጣን። በእነዚህ በሶስቱም በጋራ ማለት በሌላ እንኳን እስካልተለየ ድረስ በጋራ ማለት እኩል እኩል ማለት ነው፣ 50-50 ማለት ነው። ይሄን በዚሁ ስር በህገ መንግስቱ በግልጽ ተቀምጧል። አራተኛ እና የመጨረሻ ምናልባት ልዩ ማብራሪያ የሚፈልገው ልዩ ትርጉም የሚፈልግ የሚችል ሌሎችም ተመሳሳይ ጥቅም የሚል አለ። በግልጽ ከተጠቀሱት ጋር ተመሳሳይነት ያላቸው ማለት ሊሆን ይችላል፣ ወይም ደግሞ በሰፊ ሊተረጎም ይችላል። እና እኔ በሪሰርች ላይ የጠቀስኩት ግብርን መሰብሰብን ራሱ ይጨምራል የሚል እንጂ ያለው ግብርን መሰብሰብና ማስተዳደርን ይጨምራል የሚልም ሀሳብ ጠቅሻለሁ። እና እነዚህ ናቸው በህገ መንግስቱ የተጠቀሱት የኦሮሚያ ልዩ ጥቅም በአዲስ አበባ ያለው ተብሎ።
ስለዚህ እነዚህ ጥቅሞች በዚህ አዋጅ ላይ አልተካተቱ
ማለት ይቻላል። ኦልሞስት በመደበኛነት በፌደራል ስርዓት ውስጥ አንድ ክልል ኖሮ የሚችለው መፍት ነው እንጂ እንደ ልዩ ጥቅም ከህገ መንግስቱ አንጻር ለምሳሌ የጋራ መስተዳደር የተባለው ምንም የተባለው ነገር የለም። በረቂቅ አዋጁ ላይ ከዚህ አንጻር ምንም የተባለ ነገር የለም። እንዲሁ ብዙ ልባል ይችላል እና የተቀሱ ነገሮች የሉም።
ስለዚህ ይሄ አዋጅ ምንድን ነው ማለት ይቻላል ታዲያ? ለምሳሌ የቋንቋ ተቀምጧል።
ምናልባት አዋጁን ከሁለት አንጻር ላይ ይችላል ወይ? አንድ የህገ መንግስት ድንጋጌ በህገ መንግስቱ በዝርዝሩ በህግ ይወጣል የሚል አለ። በዛው በ49.5 ላይ ከዘረዘረ በኋላ ዝርዝሩ በህግ ይወሰናል የሚል ተጨማሪ ድንጋጌ አለውና ለ26 ወይም ከዚህ በላይ አመት የዋይ ሳይወጣ ቆይቷልና ምናልባት ያውሉ ረቂቅ አዋጅ እንዲሁ ጊዜን ለማራዘም የተወሰደ እርምጃ ሊሆን ይችላል። እንዲሁ በቅንነት ካየነው ደግሞ ህገ መንግስትን ማንበብ ያልቻሉና ህገ መንግስትን ያላነበቡ ሰዎች ረቂቁን ያወጡ ሊሆን ይችላል። ከዚህ አንጻር ከሁለቱ ነው የማይሆነው።
ሌሎች የህግ ባለሙያዎችንም አነጋግረን ነበር። ረቂቅ አዋጁ በህገ መንግስቱ ላይ የተጠቀሰውን መብት እንኳን የሚያሟላ አይደለም ሲሉ ተችተውታል። አቶ ጴጥሮስ ወልደ ሰንበት ይህ ረቂቅ አዋጅ ምክር ቤቱ ለረፍት ሰኔ 30 ስለሚዘጋ ውይይት ሳይደረግበት አይጸድቅም ብለዋል። ሌሎች አካላትም በዚህ ረቂቅ አዋጅ ላይ ሰፋ ያለ ውይይት እንዲደረግ ጠይቀዋል። በዚህ መሰረት የአሜሪካ ድምጽን በቀጣይ በዚህ ጉዳይ ላይ ሰፋ ያለ ውይይትን እንደሚያዘጋጅ ቃል እንገባለን። የምትከታተሉት ከአሜሪካ ድምጽ የተዘጋጀ የሚቀርበውን የጋቢና ቪኦኤ ዝግጅታችንን ነው። አሁን ወደ ሳውዲ እናመራለን። ሳውዲ ትኬት የቆረጡና በሰዓቱ ጉዟቸውን ያልጀመሩ በርካታ የሳውዲ ተመላሾችም ዛሬ እንግልት ላይ እንደሚገኙ ይናገራሉ። የኢትዮጵያ አየር መንገድ ቃል አቀባይ ወይዘሮ ሃና አጥናፉ ለአሜሪካ ድምጽ በሰጡት ማብራሪያ መሰረት የሳውዲ አውሮፕላን የበረራ ጥበት ምክንያት በእቅዳቸው መሰረት ተጓዦችን በቆረጡበት ሰዓት ማጓጓዝ ሳይችሉ እንደቀሩ ተናግረዋል። በሳውዲ አረቢያ ሪያድ የማህበረሰብ መሪ የሆኑት አቶ ሻውል ጌታውን ደግሞ ለተመላሾች በተቀላጠፈ መልኩ የጉዞ ሰነድ መስጠት ቢችሉም የኢትዮጵያ አየር መንገድ በቃሉ አለመገኘቱን ግን በርካታ ተመላሾችን ቅር ማሰኘቱን ይናገራሉ። ለመመለስ ሻንጣቸውን የሸከፉ እንዲሁም ወደ ሀገር መመለስ ፈልገው ነገር ግን ከዚህ ቀደም ክስ ኖሮባቸው ክሱን ማውረድ ያልቻሉ ዜጎችንም አነጋግረናል። ተከታዩ የመስታወት አራጋው ዘገባ ነው። የጉዞ ሰነድ ከወሰዱት ከ105000 ተመላሾች ውስጥ ወደ ሀገር የገቡት ግማሾቹ ብቻ ናቸው። ቀሪዎቹ በበረራ እጥረትና በተለያዩ ከጉዞ ሰነድ ጋር በተያያዙ ምክንያቶች ጊዜ ገደቡ ሳይጠናቀቅ ወደ ሀገር መግባት አልቻሉም። በርካታ ተመላሾች ቀነ ገደቡ ሊጠናቀቅ ጥቂት ቀናቶች ሲቀሩ ለጉዞ መነሳታቸውና የኢትዮጵያ አየር መንገድ ለጠየቀው ተጨማሪ በረራዎች ከሳውዲ አቪዬሽን ሙሉ በሙሉ ፈቃድ ባለማግኘቱ ዋነኛ ምክንያቶች መሆኑን በሳውዲ አረቢያ የሕዝብና የመንግስት ተወካዮች ይገልጻሉ።
የትራንስፖርት ችግር ነው አሁን ያለው። ኢትዮጵያ አየር መንገድ የቆረጠልን ሰዎችን በአግባቡ አልወሰደም። አዲስም የተቆረጠ አይደለም። ምክንያቱም ትኬት የተቆረጠላቸውም ገና ስላልተነሱ አሁን ትልቅ ክፍተት ያለው እዚህ ላይ ነው።
በሪያድ የአውሮፕላን ጣቢያ ሲንገላቱ የከረሙት ተጓዦች ያሉበትን ሁኔታ የኢትዮጵያ ማህበረሰብ በሳውዲ አረቢያ ሪያድ አቶ ሻውል ጌታውን ገልጸዋል።
አዎ፣ ብዙ ሰዎች ነበሩ። አሁን እንደውም ከሱ ወጥተዋል። አሁን ወደ ሆቴሎች እንዲሄዱ ተደርጓል።
ማን የወሰዳቸው ሆቴል?
አየር መንገዱ ነው የሚወስዳቸው። ውጡ ተብሏል ኦልሬዲ። ከዛ ብዙ ስለቆዩ ወጡ። ከወጡ በኋላ ግን አየር መንገዱ ሆቴል ሊይዝላቸው የተደረገ፣ አሁን ወደ ሆቴሎች ናቸው ሰዎች ይሄዱ ያሉት። ኢትዮጵያ አየር መንገድ ትኬት ሰጥቷል። ትኬት ሰጥቶ ግን ህዝቡን በአግባቡ እየወሰደ ግን አይደለም። ዞሮ ዞሮ ግን እዚህ በመሬት ላይ የሚታየው ግን በጣም ብዙ ህዝብ፣ ትኬት የቆረጠ ህዝብ ተንከራቷል ነው የምለው። በጣም ብዙ ላሉ አሁን እኮ ወደ ኢትዮጵያውያኖች ወደ አየር መንገዱ ቅጥር ግቢ እየገቡ አይደለም ያሉት። እንዳይገቡ ነው የከለከሉ። ምንም አይነት ሰው ይሁን በኢትዮጵያ አየር መንገድ ትኬት የቆረጠ ሰው ወደ ኤርፖርቱ ማለት ነው እንዳይገባ ከልክለውናል ያሉት።
ለምን? ምክንያቱ ምንድን ነው?
ምክንያቱ ብዙዎቹ እዛ አየር መንገድ ግቢ ውስጥ ስላሉ እነሱን ክሊር ሳታደርጉ አዲስ ሰው አታስገቡም የሚል ነው እንግዲህ የደረሰኝ ኢንፎርሜሽን የማውቀው። ጭራሽ አሁን ደግሞ እነሱንም እዛ ውስጥ የነበሩትንም አስወጥተዋል። አሁን
የዘጠና ቀናት
ቀነ ገደቡ ሳይልቅ የጉዞ ሰነድ ለጠየቁት ዜጎች ሰነዳቸውንና ትኬታቸውን በእጃቸው እንዲይዙ አድርገናል። ነገር ግን ተጓዦች በመጨረሻዎቹ ቀናቶች ቁጥራቸው በርካታ በመሆኑ ችግሩን እንዲባባስ አድርገውታል በማለት የኢትዮጵያ ማህበረሰብ መሪ አቶ ሻውል ጌታሁን ይገልጻሉ።
እንግዲህ እነዚህ ሰዎች ወል በርግጥ የተወሰነ ደረጃ ራሳቸው መንገደኞችም ትንሽ ያላቸው ተሰጥተው ዘጠናቀን ቢሆንም የመጡት የመጨረሻዎቹ በመጨረሻው ወር የመጨረሻው ሰዓት ላይ የመጡት ለዚህ የተወሰነ ፐርሰንት ራሳቸውም እንትን ውስጥ አሉ። ግን በዛም ሆኖ ግን መጥተዋል። እነሱ አሁን እኮ ልፋታችን ሁሉ ነው ወደ አልሆነ መንገድ እየሄደ ያለው። ምክንያቱም እኛ ከሚስዮኑ ጋር ተባብረን የጉዞ ሰነዶችን አዘጋጅተናል። በቀን እንዳመጣጡ የተመለሰ ሰው አልነበረም። ቀን ውስጥ ከ2500 ሰው በቀን የጉዞ ሰነድ እንዲዘጋጅ ተደርጓል። ያ የተደረገው በኮሚኒቲው እና በሚስዮኑ አንድነት ነው የተሰራው። ከዛ ውጭ ደግሞ የሳውዲ ሞገን ብዙ ቪዛዎችን በቀን እስከ 1300 ቪዛዎች በቀን ሰጥቶ ወረድ ያዘጋጅል። ከዚህ በኋላ አሁን ችግሩ ያለው እነዛ ሰዎች መውጣት ነው። ይሄ ደግሞ በዋናነት የኢትዮጵያ አየር መንገድ ነው ችግሩ የፈጠረብን ያለው። ትልቁ ችግር ያለው እዛ ነው።
የኢትዮጵያ አየር መንገድ በሳምንት የነበሩትን 21 መደበኛ በረራዎች ወደ 57 የማሳደግ አቅሙ ቢኖረውም በሳውዲ አቪዬሽን ፈቃድ ያገኘው ግን ለተጨማሪ 17ቱ ብቻ መሆኑን፣ የተፈቀዱት አውሮፕላኖችን በተያዘላቸው ሰዓት አርፈው መነሳት እንዳልቻሉ የአየር መንገዱ ቃል አቀባይ ወይዘሮ ሀና ጥናፉ አስረድተውን ነበር።
ልክ አዋጁ ከታወጀበት ጊዜ ጀምሮ እኛ ስራችንን ጀምረን አውሮፕላኖችን መላክ ጀምረን ነበረ። ግን መጀመሪያው አካባቢ ላይ ብዙ መንገደኛ አልነበረን። ስለዚህ ያቀናቸውን በረራዎች ሁሉ እየሰረዝን የቆየ ነው። በኋላ ግን ቀኑ ሰዓቱ እየደረሰ በሚሄድበት ጊዜ ግን እንደው በጣም በጣም በብዛት መጡ መንገደኞቹ። እነዛ መንገደኞች እንግዲህ ሀንድል አድርጎ ይዞ ለመመለስ ካለው የኤርፖርት መጨናነቅ ከፋሲሊቲው ማነስ አኳያ ስላልሆነልን እዛ ላይ መጉላላት ተፈጥሯል። እንግዲህ ያንን ለማስተካከል ካለው የኤምባሲ ይሁን የኤርፖርቶች ጋር እየሰራን ያለ ነው።
ድርስ ነፍሰ ጡር ናት። ወደ ኢትዮጵያ ለመመለስ ተዘጋጅታለች። ትኬቷንም ቆርጣ ቀኗን እየጠበቀች ነው። ስሟን እንድንገልጽ አትፈልግም።
እዚህ ኢትዮጵያ ኤምባሲ ቶሎ ነው የምትተናግዱ እንደ በፊት ወረቀት ምናምን ያስቆሙ ቶሎ ራሳቸው ፎርም ሞልቶ ሁሉንም ነገር አስጨርሶ ይሰጡሻል። የሌላ ሀገር ዜጋ ቶሎ ነው ሊሄድ የተነሳው በጊዜ ማለት ነው። የተሰጠ ሶስት ወር ጊዜ ገደብ ነበር። እኛ ተዘናግተን ጊዜ ሁሉም ሲቆርጥ አዘግይቶ ቆረጠ። ሁሉም በ18 በ20 ኢኮኖካሊ ሊሄድ ስለሆነ የተሰጠ እና ያ ሁሉ ሰው አንድ ላይ እንትን ሲል ዛህማ ሆነ። እንግዲህ ሁሉንም ማስተናገድ ስላልተቻለ ነው እኔ እንደ
ፈቃድ የሌላቸው ተመላሾች አሻራቸውን ሲሰጡ ክስ እንዳለባቸው ከተነገራቸውና ክሳቸውን ለማውረድ ከየት እንደሚጀምሩ ግራ የገባቸው ከገባቸው መካከል አነጋግረን ነበር። ስሟን እንድንገልጽ አትፈልግም።
አሁን አንድ አመት ሆነኝ ከወጣሁ ከሰፊሊ። አሁን በቀደም የዛሬ 15 ቀን ሲሄድ እዛ አሻራ ስሰጥ ከፊልሽ ብር በብር ከሶሻል ነው ብር ይፈልጋል አለ። እኔ ስወጣ ደግሞ የአራት ወር ደሞዜን ትቼ ነው የወጣሁት። በቃ ለኤምባሲ ነገርኳቸው። ቤተሰብ እኔ እንኳን በቃ ሁሉንም ነገር በጊዜ ሄደት ይሆናል ብዬ ነበር። ቤተሰብ በጣም ተጨንቆ ለእኔም ተጨነቀ። ቢያንስ ተከሰላለን ሰዎች እነዚህ ምንድን ነው ማድረግ ያለብን? ከፊታችን ሌላ ነገር ነው እንደው አያድርገውና የተሻለ ነገር ካልመጣ ምንድን ነው ማድረግ የምንችለው? እሺ እኛ
የሳውዲ አረቢያ መንግስት ያወጣው የዘጠና ቀናት የጊዜ ገደብ ተጠናቋል። ለመመለስ የወሰኑት የጉዞ ሰነዳቸውንና ትኬታቸውን ቆርጠው የጉዞ ቀናቸውን እየተጠባበቁ ነው። ቀነ ገደቡ ቢራዘምልኝ ሲል የኢትዮጵያ መንግስት የሳውዲ መንግስትን ቢጠይቅም እስከ ዛሬዋ ዕለት ድረስ ግን ምንም አይነት ምላሽ ከሳውዲ አረቢያ መንግስት አልተገኘም። የዛሬው የጋቢና ዝግጅታችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና ጽዮን ግርማንን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ። ዲጄ ፋትሱም አብሮን ነበር። አጠር ዋለ የሙዚቃ ምርጫ I love you. We have no matter what you do, salam no. That's another one. I'm not sure. Man, you don't have a nickname, no, for the virus.
ለማንበርከክ